የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ዕለተ ማክሰኞ ሰኔ 27 2015 ዓ.ም ተምረት መሰናዶ ጀመረ። በምስራቅ ጎጃም ዞን ደጀን ወረዳ አዛዥ ፖሊሶች ተገደሉ።
ፈተና ሱፐርቫይዝ እያደረጉና ሌሎችንም የጸጥታ ስራዎች እየሰሩ ባለበት ሰዓት ላይ ተጠቀ አይደለም የወሰደባቸው ግለሰቡ በቁጥጥር ስር አልዋለም። ያው ማንነቱ ተረጋግጧል፣ ክትትል ላይ ናቸው ያሉ። ምክንያቱም በውል አልታወቀም፣ ምርመራው እየተጣራ ነው ያለ።
የሰማችኋቸው የምስራቅ ጎጃም ዞን ፖሊስ መምሪያ ኃላፊ ኮማንደር አያልነህ ተስፋዬ ናቸው። ሙሉ ዘገባው በአብይ ርዕሳችን የሚደመጥ ይሆናል። በሌላ በኩል ደግሞ ከአምስት ዓመታት በኋላ ለመጀመሪያ ጊዜ በወጣው የመሬት ሊዝ ጨረታን በተመለከተ ልዩ ዘገባም ይኖረናል። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? የምሽቱን መሰናዶች የመራው አይደን ገረመው አብሬያችሁ እቆያለሁ። ብርሃን ኃይሉ ስርጭቱን ከስቱዲዮ በመሆን ታቀናብርልናለች። ጽዮን ግርማ የምሽቱ ዋና አዘጋጃችን ናት። አብራችሁን ታመሹ ዘንድ በአክብሮት እየጋበዝን ዝግጅቶቻችን የሚተላለፉባቸውን መገናኛዎች እናስተዋውቃችሁ። በቪኦኤ አምሃሪክ የፌስቡክ ገጻችን ላይ በቀጥታ ስርጭታችንን መከታተል ትችላላችሁ። እንዲሁም ድረገጻችን ላይ ታገኙታላችሁ። አስተያየት፣ ጥያቄ ቢኖራችሁ እዛ ላይ አስቀምጡልን። አሁን ለምሽቱ ወደ ያዝነው አብይ ዜና እንሻገራለን።
በድጋሚ እንደምን አመሻችሁ። ዜናውን ማሰማችሁ እንግዶ ወልዴ ነኝ። በካርቱም አንድ ተዋጊ ጀት ተመቶ እንደወደቀ መሰማቱ፣ የሴኔጋሉ ፕሬዝዳንት ማኪሳል በመጪው ዓመት ምርጫ ላለመሳተፍ መወሰናቸው የተለያዩ አስተያየቶችን ማስተናገዱ፣ እንዲሁም በመጪው ዓመት ከፍተኛ ሙቀት ሊመዘገብ እንደሚችል መጠቆሙ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። በሱዳን ዋና መዲና ካርቱም ዛሬ ማክሰኞ በከባድ መሳሪያ የታገዘ ከፍተኛ ውጊያ በበርካታ መንደሮች እንደተደረገ ሲገለጽ፣ አንድ ተዋጊ ጀት ተመትቶ ሲወድቅ እንደተመለከቱ የአይን ምስክሮች ለኤኤፍፒ ዜና ወኪል ተናግረዋል። ጀቱ ወደ መሬት ሲወድቅ አብራሪዎቹ በጃንጥላ ሲወርዱ አይተናል ሲል አንድ እንደ ሌሎች ምስክሮች ሁሉ ስለ ደህንነቱ ሲል ስሙ እንዳይጠቀስ የፈለገ የሰሜን ካርቱም ነዋሪ ለኤኤፍፒ ተናግሯል። ተዋጊ ጀቱን የፈጥኖ ደራሽ ኃይሉ መጥቶ እንደጣለ አንድ በልዩ ኃይል ውስጥ ያሉ ምንጭ ለዜና ወኪሉ ተናግረዋል። የተዋጊ ጀት አብራሪው በፓራሹት ከወረደ በኋላ በቁጥጥር ስር እንደዋለው ጨምሮ የገለጸው የፈጥኖ ደራሽ ኃይሉ የሱዳን አየር ኃይልን እልቂት ፈጽሟል ሲል ወንጅሏል። ከወንዙ ማዶ ባለችው ኦምዱርማን በተለያዩ መሳሪያዎች የታገዙ ከባድ ውጊያዎች እየተካሄዱ እንደተካሄዱ አንድ የአይን ምስክር ተናግሯል። ሌሎች ምስክሮች ደግሞ የፈጥኖ ደራሽ ኃይሉ ሰሞኑን ጥቃት በፈጸመበት በብሔራዊ ቴሌቪዥን ጣቢያው ሕንጻ ባለበት አካባቢ የአየር ጥቃትና የጸረ አውሮፕላን ተኩሶች እንደተሰሙ ተናግረዋል። የሴኔጋል ፕሬዚደንት ማኪሳል እንደ አውሮፓውያን አቆጣጠር በመጪው 2024 በሚደረገው ምርጫ እንደማይወዳደሩ መወሰናቸውን ተከትሎ በምዕራብ አፍሪካዊቷ ሀገር ዋና ከተማዋ ዳካር የተለያዩ አስተያየቶች እየተስተናገዱ ይገኛል። በዚህ ዙሪያ የተጠናቀረውን አጭር ዘገባ ደረጀ ደስታ ያሰማናል።
ፕሬዚደንት ማኪሳል በትናንቱ ሰኞ ብሔራዊ ንግግራቸው ውሳኔያቸውን አብራርተዋል።
Je sais que cette décision de ne pas être candidat surprendra.
በእጩነት ላለመቅረብ መወሰኔ ልባዊ አድናቆት፣ እምነትና ታማኝነት ያላቸው ብዙ ማውቃቸው ሰዎችን እንደሚያስገርም አውቃለሁ። ያደገችና በሁለት እግሮቿ እየቆመች ባለችው ሴኔጋል የሚደረገውን የዲሞክራሲ ግንባታ መምራቴን እንድቀጥል የሚመኙ ሰዎችንም ያስገርማል። ሴኔጋል ከኔ በላይና ትልቅ ናት። አገሪቱን ወደ እድገት ምርታ ለመግፋት እኩል አቅም ባላቸው መሪዎች የተሞላች
ፕሬዝደንቱ ዳካር ውስጥ የሰጡት ይህ መግለጫ በደጋፊዎችና ተቃዋሚዎች በኩል የተደባለቀ አስተያየት ፈጥሯል። የተቃዋሚ ደጋፊ መሐመድ ፋል ለሴነጋል የሚራራ ፕሬዝደንት እንፈልጋለን፣ የገዛ ሰዎችን የማይገድል ፕሬዝደንት እንፈልጋለን፣ ህዝቡን የሚያደምጥ ፕሬዝደንት እንፈልጋለን፣ የሴነጋል ዜጎች ልክ እንደ አሜሪካውያን ሊሰማቸውና ሊኖሩ ይገባል ብለዋል። ወልፍ የተባሉት የዳካር ነዋሪ ደግሞ ለሴኔጋላውያን ቃል ገብተዋል፣ የገቡትንም ቃል ጠብቀዋል ይላሉ። ወልፍ አያይዘውም የሪፐብሊኩ ፕሬዝደንት ናቸው፣ በርግጥ ራስን ማግለል ለፕሬዝደንት ጥሩ ነገር አይደለም፣ ገና ወጣት ናቸው፣ ማንንም ሰው ከሁለት ተከታታይ ጊዜ በላይ ስልጣን ላይ መቆየት አይገባውም አሉ። እንዳሉትም የስልጣን ዘመናቸውን ለመገደብ ወሰኑ፣ ለአገሪቱ በጣም ውስብስብ ይሆን ነበር ሲሉ አድናቆታቸውን ገልጸዋል። ፕሬዝደንት ማኪሳል የስልጣን ዘመን ናቸው ለማራዘም ይሞክራሉ በሚል የተናፈሰው ወሬ ሁከትና ብጥብጥን አባብሷል። እስካለፈው ወር ድረስ ሴኔጋል በምዕራብ አፍሪካ የተረጋጋ የዲሞክራሲ መሰረት ነች የሚለው ዝናዋን አናክቶት እንደነበርም ተዘግቧል።
ሶስተኛው የቻይናና አፍሪካ የኢኮኖሚና የንግድ ኤክስፖ ፍሬያማ ሆኖ እንደተጠናቀቀ የቻይናው የውጭ ጉዳይ ሚኒስቴር ቃል አቀባይ አስታወቁ። በቤጂንግ በተካሄደ ጋዜጣዊ መግለጫ ላይ የተናገሩት ቃል አቀባዩ ዋንግ ወንቢን ባለፈው ሳምንት መጨረሻ በተካሄደው የቻይና አፍሪካ የኢኮኖሚና የንግድ ኤክስፖ በሺዎች የሚቆጠሩ የቻይናና የአፍሪካ ተሳታፊዎች ሁናን ላይ ተገናኝተው ለቻይናና አፍሪካ የወደፊት የጋራ እድገት ትልም አስቀምጠዋል። ኤክስፖው የቻይናና አፍሪካ ትብብርን በተመለከተ የተካሄደ ትልቁ ኤክስፖ እንደሆነ ተመልክቷል። ከአምስት ዓመታት በፊት የተጀመረው ዓመታዊ ኤክስፖ ዘንድሮ 1700 የቻይናና የአፍሪካ ንግድ ተቋማትን፣ ማህበራትንና የንግድ ምክር ቤቶችን፣ የፋይናንስ ተቋማትን ከ53 የአፍሪካ ሀገሮች እንዲሁም ከ12 ዓለም አቀፍ ተቋማትና 30 የቻይና ግዛቶች አሳትፏል። የውጭ ጉዳይ ሚኒስቴር መስሪያ ቤቱ ቃል አቀባይ ቻይና ለአፍሪካ ወዳጆቿ ያላትን ታማኝነት ለዓለም የምታሳይበት ኤክስፖ ነው፣ ቻይና ስልጣኔዋን ለአፍሪካ ሀገራት ማጋራቷን ትቀጥላለች ሲሉ ተደምጠዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ 18 ነው። የእስራኤል ጦር በዌስት ባንክ የስደተኞች መጠለያ የሚያደርገውን አሰሳ ለሁለተኛ ቀን በመቀጠል ላይ ባለበት በዛሬው ዕለት የሟቾች ቁጥር ወደ 10 አሻቅቧል ተብሏል። 120 ተጠርጣሪ ታጣቂዎችን፣ መሳሪያዎችንና ፈንጂዎችን ጀኒን ተብሎ ከሚጠራው መጠለያ መያዙን ሰራዊቱ አስታውቋል። የፍልስጤም የጤና ባለሥልጣናት ትናንት ማምሻውን የሁለት ተጨማሪ ሰዎች ሕይወት ማለፉን፣ ይህም የሟቾችን ቁጥር 10 እንዳደረሰው ተናግረዋል። 100 የሚሆኑ ጉዳተኞች መኖራቸውንም አስታውቀዋል። እስራኤል አሰሳውን ትናንት ሰኞ ከጀመረች ወዲህ 3000 የሚሆኑ ሰዎችን ከካምፑ ማስወጣቱን የፍልስጤም ቀይ ጨረቃ ማኅበር አስታውቋል። እስራኤል የምታካሄደው አሰሳ በድሮን ጥቃት፣ በቡልደዞሮች እንዲሁም በመቶ በሚቆጠሩ ወታደሮች የታገዘ መሆኑ ተመልክቷል። ፍልስጤም ጎረቤቶቿ ዮርዳኖስና ግብጽ እንዲሁም 57 አገሮችን በአባልነት ያቀፈው የእስልምና ትብብር ድርጅት ሁከቱን አውግዘዋል። በዋሽንግተን የውጭ ጉዳይ ሚኒስቴር መስሪያ ቤቱ ግጭቱን በአንክሮ እየተከታተለ መሆኑንና የሲቪሎች ሕይወት እንዳይጠፋ ጥንቃቄ እንዲወሰድ አሳስቧል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በሰሞኑ ተቃውሞ የተናጡ የ220 ከተሞች ከንቲባዎችን ሰብስበው አነጋግረዋል። ባለፈው ሳምንት ማክሰኞ አንድ ከሞሮኮና ከአልጄሪያ ወላጆች የተወለደ ወጣትን አንድ የፖሊስ አባል ተኩሶ ከገደለ በኋላ በመላው ፈረንሳይ በተለይም በምሽት የተቃውሞ ሰልፍ ሲካሄድ ሰንብቷል። በተቃውሞው 99 ማዘጋጃ ቤቶች ጥቃት ሲፈጸምባቸው፣ ትምህርት ቤቶች፣ ፖሊስ ጣቢያዎች እና ሌሎችም የሕዝብ መገልገያ ተቋማት ኢላማ እንደነበሩ የአገር ውስጥ ሚኒስቴር መስሪያ ቤቱ አስታውቋል። ትናንት ሰኞ በርካታ ሰዎች በመላዋ ፈረንሳይ ለተጠቁት ማዘጋጃ ቤቶች አጋርነታቸውን ለመግለጽ ተሰብስበው ነበር ተብሏል። ተቃውሞዎቹ በአብዛኛው በወጣቶች የተደረጉ ሲሆን የሌሎች አገራት ተወላጅነት ያላቸው እነዚህ ወጣቶች በፈረንሳይ መገለል ይደርስብናል የሚል ክስ ያሰማሉ። በተቃውሞ ከተያዙት 3354 ሰዎች ውስጥ አማካይ ዕድሜ 17 እንደሆነ የአገር ውስጥ ሚኒስቴሩ ጨምሮ አስታውቋል። በመጨረሻም ኤልኒኞ በተሰኘው የአየር ንብረት ለውጥ ክስተት ሳቢያ በሚመጣው ዓመት ከዚህ በፊት ያልተመዘገበ የሙቀት መጠን ሊታይ እንደሚችል የሳይንስ ሰዎች በማስጠንቀቅ ላይ ናቸው። በእንዳሮፓን አቆጣጠር 2016ና 1998 በኤልኒኞ ክስተት ምክንያት ከፍተኛ ሙቀት መመዝገቡን ያስታወሱት ሳይንቲስቶቹ በዚህ ዓመት ክስተቱ ከወትሮ ቀደም ብሎ መታየት መጀመሩን ገልጸው ክስተቱ በመጪው ቀዝቃዛ ወቅት ከፍተኛ ደረጃ ላይ ደርሳል ይህም ቀጣዩን ዓመት ሞቃት ያደርገዋል ብለዋል። ኤልኒኞ በፓሲፊክ ውቅያኖስ ላይ በተፈጥሮ ሙቀት የመጨመርና ሙቀቱ ወደ ተለያየ የዓለም ክፍሎች የሚሰራጭበት አልፎ አልፎ የሚታይ ክስተት ነው። ባለፈው ዓመት ግን ኤልኒኞ ተቃራኒ የሆነው ላኒኛ ማለትም በተቃራኒው የቅዝቃዜ መከሰት ዓለም ገጥሟት እንደነበር ተመልክቷል። ከዚህ ቅዝቃዜም ዓለም ገና እየወጣች መሆኑን የአሶሲየትድ ፕሬስ ዘገባ አመልክቷል። ለምሽቱ ለዜና የተመደበው ሰዓት በዚሁ ተጠናቋል። ከሌሎች ዝግጅቶቻችን ጋር አብራችሁ እንድትቆዩ እየጋበዝኩ ወደ ኤደን መልሳችኋለሁ።
እንግዲህ ወልዴን ለዓለም ዜናዎች አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የሚተላለፍላችሁ የማክሰኞ ምሽት ሰኔ 27 2015 ዓ.ም መሰናዷችን ነው በመከታተል ላይ የምትገኙት። ዝግጅቱን በመምራት ኤደን ገረመው፣ በዋና አዘጋጅነት ጽዮን ግርማ፣ ስርጭቱን ከስቱዲዮ በማቀናበር ብርሃን ኃይሉ፣ በዌብና ማህበራዊ ድረገጽ አባዩ ገበያው፣ እንዲሁም ደግሞ ምስልና የድምጽ ቅንብርና ኤዲቲንግ ሲሳይ አሸናፊና ግርማ ደቀፋው ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ለዕለቱ ወደ ያዝነው አብይ ዘገባ ነው የምንሻገረው። በምስራቅ ጎጃም ዞን የደጀን ወረዳ አዛዥ ፖሊሶች ተገደሉ። በአማራ ክልል ምስራቅ ጎጃም ዞን በደጀን ወረዳ ፖሊስ ጽፈት ቤት ኃላፊና ምክትላቸው አንድ ግለሰብ በከፈተው ተኩስ መገደላቸውን ዞኑ አስታውቋል። ዋና ኢንስፔክተር ዘውዱ ታከለና ምክትል ኢንስፔክተር ወርቁ ሽመልስን ገድሏቸዋል ተብሎ የተጠረጠረ ሰው እስካሁን ድረስ በቁጥጥር ስር እንዳልዋለም ፖሊስ አስታውቋል። የምስራቅ ጎጃም ዞን ፖሊስ መምሪያ ኃላፊ ኮማንደር አያልነ ተስፋዬ ለአሜሪካ ድምጽ እንዳስታወቁት ሁለቱ የፖሊስ አዛዦች የተገደሉት ትላንት ሰኞ ከቀትር በኋላ ለ8ኛ ክፍል ክልላዊ ፈተና የጸጥታ ጉዳዮችን ለመከታተል ኩራር ወደ ተባለች ቀበሌ በመጓዝ ላይ እንዳሉ ነው። ግድያው በክልሉ እየተካሄደው ካለው ግጭት ጋር የተያያዘ መሆን አለመሆኑ ግን የተገለጸ ነገር የለም። አስቴር ምስጋናው ዘገባላት።
ሁለቱ የደጀን ወረዳ ፖሊስ አዛዦች አባይ በረሃ በሚገኘውና ኪዳነ ምህረት ወይም ግልገሬ ተብሎ በሚጠራው ቦታ ላይ መገደላቸውን በአማራ ክልል የምስራቅ ጎጃም ዞን ፖሊስ መምሪያ ኃላፊ ኮማንደር አያልነ ተስፋዬ ለአሜሪካ ድምጽ ተናግረዋል።
የወረዳው ፖሊስ ጽፈት ቤት ኃላፊና የወረዳው መከላከያ ክፍል ኃላፊ ናቸው። ሱን ፈተና ሱፐርቫይዝ እያደረጉና ሌሎችንም የጸጥታ ስራዎች እየሰሩ ባለበት ሰዓት ላይ እንግዲህ መንገድ ላይ ታጠቀ አይደለም የወሰደባቸው ግለሰቡ በቁጥጥር ስር አልዋለም። ያው ማንነቱ ተረጋግጧል፣ ክትትል ላይ ናቸው ያሉ። ምክንያቱ በውል አልታወቀም፣ ምርመራው እየተጣራ ነው ያለው። እዛ አካባቢ ላይ በነበረው እንቅስቃሴ ላይ ያለ አካባቢው እነሱ የተጎዱበትም አካባቢ ምንም አይነት የጸጥታ ችግር አልነበረበት በዛ መስመር ማለት ነው።
የደጀን ወረዳ ፖሊስ አዛዥና የምክትላቸው ግድያ ዜና የተሰማው በአማራ ክልል አንዳንድ አካባቢዎች ያለው የጸጥታ ችግር እልባት ባላገኘበት ወቅት ነው። በክልሉ አንዳንድ አካባቢዎች በመንግስት የጸጥታ ኃይሎችና በሌሎች የታጠቁ አካላት እንዲሁም በነዋሪዎችና በጸጥታ አካላት መካከል በተፈጠሩ ግጭቶች ሰላማዊ ሰዎችና ሌሎችም መገደላቸውን መዘገባችን ይታወሳል። በደጀን ወረዳ ፖሊስ አዛዦች ላይ በተከፈተው ተኩስ ሁለት የመኪና አሽከርካሪዎች መቁሰላቸውን የደጀን ወረዳ ሰላምና ደህንነት ጽፈት ቤት ኃላፊ አቶ ካሳው አስፋው ለአሜሪካ ድምጽ ተናግረዋል።
እሺሩ ቀላል ጉዳይ
የፖሊስ አዛዦቹ ግድያ በክልሉ እየታየ ካለው ግጭት ጋር የተያያዘ ስለመሆኑ ለኮማንደር አያልነ ላነሳነው ጥያቄ ኮማንደሩ መልስ ከመስጠት ተቆጥበዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። ሁለቱ
በመከታተል ላይ የምትገኙት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ስቱዲዮ 18 የሚተላለፍላችሁ የዕለቱን ዘገባ ነው። የዕለቱ አብይ ዘገባ እዚህ ላይ ተጠናቋል። የትንሳኤ መጽሔት ይቀጥላል። እጅግ ብዙ ተፈናቃዮች በሚገኙባቸው በምዕራብ ኦሮሚያ አካባቢዎች ወባ እየተስፋፋ ነው። የተፈናቃዮች በኦሮሚያ ክልል ተፈናቃዮች በሚኖሩባቸው አካባቢዎች የወባ በሽታ እንደተስፋፋ ተገልጿል። በተለይም ግጭት ባለባቸው አካባቢዎች የሕክምና ተቋማት የወደሙ በመሆኑ ችግሩ የጎላ እንደሆነ ተፈናቃዮቹ ተናግረዋል። በሌላ በኩል በምዕራብ ኦሮሚያ አራቱ የወለጋ ዞኖች ውስጥ በሚካሄደው ግጭት የተነሳ ሰብአዊ ይዞታው አስከፊ በመሆኑ የወባ በሽታ እንደተስፋፋ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ UN OCHA አስታውቋል። የዞኑ ጤና ጽፈት ቤት በበኩሉ የወባ በሽታው የተስፋፋው በተከማቸው ውሃና የጸጥታ ማጣት ምክንያት እንደሆነ ገልጾ የመከላከል ጥረት በመደረግ ላይ እንዳለም ጠቁሟል። ናኮር መልካ ተጨማሪ ዘገባ አለው።
ከኦሮሚያ ክልል ምስራቅ ወለጋ ዞን ኪረም ወረዳ ተፈናቅለው በግዳያና ወረዳ በሰው ቤት ጣሪያ ስር ሸራ ወጥረው ከቤተሰቦቻቸው ጋር የሚኖሩና ስማቸው እንዳይጠቀስ የጠየቁ ግለሰብ የወባ በሽታ መስፋፋት ተፈናቅለው በችግር ውስጥ በሚገኙ ሰዎች ላይ ተባብሶ እንደሚታይ ተናግረዋል።
አሁን ወደ ጊዳ ሆስፒታል መጣችሁ ብታዩ ከአልጋ አጥረት የተነሳ ሰው እየታከመ ያለው ከሆስፒታሉ ውጪ ነው። በወባ ጽናት የተነሳ ብዙ ህጻናትና እናቶች እየሞቱ ነው። ሜዳ ላይ የፈሰሱት ተፈናቃዮች ዝናብ ሲዘንብባቸው ነው የሚያድረው። ሸራ እንኳን አጥተው እየተቸገሩ ነው። ችግሩ ለመግለጽ የሚያዳግት ነው።
ተፈናቅለው በመጡበት ኪረም ወረዳ የተለያዩ አካባቢዎች ከግጭት የተነሳ የጤና አገልግሎት ከተቋረጠ 2 ዓመት ገደማ እንደሆነው ጠቁመዋል። በባጊም፣ ኪረሙ፣ ፍሊዶሮ፣ አሹኩሳይና ዋስ በተባሉ ቀበሌዎች ሲሰጥ የነበረው የጤና አገልግሎት እንደተቋረጠም ገልጸዋል።
በተለይ ግጭቱ ከተጀመረ በኋላ ከመድኃኒት እጥረት የተነሳ አገልግሎቱ እየተሰጠ አይደለም። መድኃኒት የሚገባበት መንገድ ተዘጋ። የጤና ባለሙያዎችም መድኃኒት ይዘው እየሄዱ ህብረተሰቡን ያክሙ ነበር። በዋስትና ፍሌዶሮ የጤና ተቋማት ስለወደሙ ምንም የለም። በጊዳ ሆስፒታልና ጤና ጣቢያ ግን አገልግሎቱ ይሰጣል።
በዚያው በምስራቅ ወለጋ ዞን ሳሲጋ ወረዳ በሎ ከተማ እንደሚኖሩ በስልክ የገለጹ አስተያየት ሰጪ የወባ ወረርሽኝ በአካባቢያቸው እንደተስፋፋ ተናግረዋል።
የመድኃኒት አቅርቦት ከተቋረጠ ቆይቷል። በቅርቡ ከዓለም አቀፍ ቀይ መስቀል መጥተው ትንሽ ረዱን። እንደ ወረዳም ለታመሙ ሰዎች መድኃኒት መስጠት የለም፣ የጸጥታ ችግር ነው ብለው አቋረጡብን። ቀይ መስቀል ያመጣልን መድኃኒት አነስተኛ ስለሆነ እየተዳረሰ አይደለም። ወላድ ለመውለድ የምትሄድበት መንገድ የለም። ስንጠይቅም መድኃኒት የለም እንባላለን። ሰው እያለቀ ነው።
በዚህ ላይ በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ UN OCHA በምዕራብ ኦሮሚያ አራቱ የወለጋ ዞኖች ውስጥ ከግጭት የተነሳ የሰብአዊ ይዞታው አስከፊ እየሆነ እንደመጣ በዞኖቹ የወባ በሽታን መስፋፋት በመጥቀስ ባወጣው ሪፖርት ገልጿል። የማስተባበሪያ ቢሮ በሪፖርቱ በአራቱ የወለጋ ዞኖች ውስጥ የሰብአዊ ሁኔታው እየተባባሰ የመጣው እየጣለ ካለው ዝናብ በየቦታው ውሃ በማቆሩ የተነሳ የወባ በሽታ ወረርሽኝ በመስፋፋቱና በደካማ የጤና ስርዓቱ ምክንያት እንደሆነ አብራርቷል። በዚህም ምክንያት በምዕራብ፣ በምስራቅ ወለጋና በቄለም ወለጋ ዞኖች ውስጥ ከ272,000 በላይ ሰዎች እንደተጎዱ ገልጿል። በሌላ በኩል በምዕራብ፣ በምስራቅ፣ በቄለም ወለጋና ሆሮ ጉዱሩ ወለጋ ዞኖች ውስጥ የሚገኙ ከ45% በላይ የጤና ጣቢያዎችና 63% የጤና ኬላዎች አገልግሎት እየሰጡ እንዳልሆነ የዞኖቹን ባለስልጣናት በአስረጅነት ይጠቅሳል። ቢሮው ግን ይህንን አሃዝ ማረጋገጥ እንዳልቻለ ገልጿል። የምዕራብ ወለጋ ዞን ጤና ጽህፈት ቤት ኃላፊ አቶ ሰለሞን ጫላ በዚህ ዓመት በዞኑ የወባ ስርጭት እንደጨመረ ጠቅሰው በርካታ ስፍራዎች የተከማቸው ውሃ መኖሩንና የጸጥታ ችግርን እንደ ምክንያት አንስተዋል።
የወባ በሽታ መስፋፋት ችግር እንደ ዞናችን የታወቀ ነው። በዚህ ዓመት የጀመረ ሳይሆን በዞናችን ካለው የመሬት አቀማመጥና ውሃ ጋር ተያይዞ በየዓመቱ ስርጭቱ ከፍ ያለ ነው። ዘንድሮም በመጠኑም ቢሆን ጨምሯል። በዓለም ደረጃ ከአየር ንብረት ለውጥ ጋር ተያይዞ ሲሆን፣ እንደ ዞናችን ደግሞ በበርካታ ቦታዎች ላይ ለምሳሌ
ለምሳሌ በባቦ ገምቤልና መነሲቡ አካባቢ ትልልቅ ሃይቆች አሉ። በእነዚህ ቦታዎች ሁሉ ደርሶ የኬሚካል ርጭት ለማድረግ አስቸጋሪ ነው። ሁለተኛው ደግሞ የጸጥታ ችግር ነው። እስከ ህብረተሰቡ ወርዶ በቀበሌ ደረጃ ወባን የመከላከል ተግባር ለማከናወን በብዙ ቦታዎች ያለው የጸጥታ ችግር እንቅፋት ሆኖ ነው የቆየው። አሁን እየተቀረፈ ነው።
የምራብ ወለጋ ጤና ጽፈት ቤት ኃላፊ አቶ ሰለሞን የወባ በሽታን ለመከላከል ጥረት እየተደረገ እንዳለ ገልጸዋል።
ወባን ለመከላከል በዚህ ዓመት ውስጥ እስከ ቤጊ ሳይቀር ለ15 ወረዳዎች 667,000 በላይ አጎበር አከፋፍለናል። መከፋፈሉ ብቻ ወባን ለመከላከል ዋስትና አይሆንም። አጠቃቀሙ ላይ ችግር ካለ ለመከላከል ያዳግታል። ሁለተኛ የጸረ ወባ ኬሚካል ርጭት ነው። በአራት ወረዳዎች ርጭቱ ተካሂዷል። ሶስተኛው ደግሞ ህክምና ነው። በወባ የተያዘ ሰው በፍጥነት የጤና ተቋም ደርሶ እንዲታከም እየተደረገ ነው። ስለዚህ አገልግሎቱ እየተሰጠ ነው የሚገኘው።
በዞኑ ውስጥ ከሚገኙ 488 የጤና ኬላዎች መካከል በከፊል ጉዳት ስለደረሰባቸው አገልግሎት እየሰጡ እንዳልሆኑ አላፊው ጠቅሰው በዞኑ የሚገኙ 8 ሆስፒታሎችና ከ69 ጤና ጣቢያዎች ከሁለቱ በቀር ሌሎቹ አገልግሎት በመስጠት ላይ እንደሆኑ ጨምረው ገልጸዋል። በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤንኦቻ በግጭት ሳቢያ የወባ ትንኝን የሚያጠፋ መድኃኒትን ወደ ወረዳዎቹ ለማሰራጨት ከዞኑ አቅም በላይ እንደሆነ በሪፖርቱ አትቷል። የሰብአዊ አጋር ድርጅት ቶችም የተለያዩ ቁሳቁሶችን ለማድረስ የተቸገሩት በግጭትና መንገድ መዘጋጋት የተነሳ እንደሆነ ይጠቅሳል። ይህም ሆኖ የጸረ ወባ መድኃኒትና መመርመሪያ አጎበርና ጸረ ወባ ኬሚካል እጥረት እንዳለ በመጥቀስ ቁሳቁሶቹን ለማሰባሰብ ቅስቀሳ መደረግ አለበት ሲል በሪፖርቱ አስፍሯል። በዚህ ጉዳይ ላይ ከምዕራብ ወለጋ ዞን ውጪ ከሌሎቹ የወለጋ ዞኖችና ከኦሮሚያ ክልል ጤና ቢሮ ባለስልጣናት ተጨማሪ መረጃ ለማግኘት ያደረግነው ጥረት ለአሁኑ አልተሳካም። በምዕራብ ኦሮሚያ በመንግስትና በኦሮሞ ነጻነት ሰራዊት ሸማቂዎች እንዲሁም በተለያዩ ኢመደበኛ ታጣቂዎች መካከል በሚካሄደው ግጭት የጤና አገልግሎትን ጨምሮ ሌሎችም መሰረታዊ የማህበራዊና ኢኮኖሚያዊ እንቅስቃሴዎች አዳጋች ሁኔታ ላይ እንደደረሱ የአካባቢው ነዋሪዎች ስለመግለጻቸው በተደጋጋሚ ስንዘግብ መቆየታችን ይታወሳል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ዝግጅታችን ከአሜሪካ ድምጽ ዋሽንግተን ዲሲ መተላለፉን ይቀጥላል። በአዲስ አበባ ከተማ አስተዳደር የተተገበረው የቤት ግብር ተመን ማሻሻያ ህጋዊ መሰረት እንደሌለው አንድ የህግ ባለሙያ ተናገሩ። በአዲስ አበባ ንግድ ምክር ቤት የግልግል ተቋም ዲሬክተር አቶ ዮሐንስ ወልደገብርኤል ለአሜሪካ ድምጽ በሰጡት የግል አስተያየት የከተማዋ አስተዳደር የቤት ግብር ተመን የጨመረው ከ45 ዓመት በፊት የወጣውን የመሬት ኪራይና የህንጻ ግብርን የሚመለከት ደንብን በማሻሻል እንደሆነ ቢገለጽም አግባብነትን ተከትሎ ባለመሆኑ ህጋዊነት እንደሌለው አስረድተዋል። በሌላ በኩል የአዲስ አበባ ከተማ ከንቲባ አዳነች አበቤ ለመንግስት መገናኛ ብዙሃን በሰጡት ቃለ መጠይቅ የቤት ግብር መጠኑን ለመጨመር በደንብ ማሻሻያ እንዳልተደረገ ገልጸዋል። የሚከፈለው የቤት ግብር መጠን ለማሻሻል ግን ከ45 ዓመት በፊት የወጣው ደንብ ይፈቅዳል ሲሉ ተናግረዋል። በአዲሱ ተመን መሰረትም የቤት ግብራቸውን እየከፈሉ ያሉ ነዋሪዎች በአንጻሩ ውሳኔው የኑሮ ውድነቱን ያገናዘበ አይደለም ሲሉ ተናግረዋል። ህብረተሰቡን ለችግር እየዳረገው ይገኛል ሲሉ ቅሬታቸውንም አክለዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
በአዲስ አበባ ከተማ በአንዱ የወረዳ ጽፈት ቤት የተተመነላትን የቤት ግብር ከፍላ ስትወጣ ያገኘኋት ፎዚያ አህመድ የተለያዩ ችግሮች ባሉበት በዚህ ወቅት የቤት ግብር መጠንን መጨመር አግባብ አይደለም ትላለች።
አሁን ላይ አገራችን ሰላም አይደለችም። ማለት ብዙ ቦታ ላይ የመፈናቀል አለ፣ እንደገናም የኢኮኖሚ አለ፣ ብዙ ነገር አለና በዚህ ላይ ደግሞ እንደገና ተደምሮ ወደ ግብር ይሄ መክፈሉ እንዳሁን አግባብ አይደለም ብዬ አስባለሁ።
ኮንዶሚኒየም እየተባሉ በሚጠሩ የጋራ መኖሪያ ቤቶች 44 ካሬ ቤት እንዳላቸው የተናገሩት አቶ ደመላሽ አበራ ደግሞ በአዲሱ ተመን መሰረት 2300 ብር እንደከፈሉ ገልጸው ውሳኔው አሁን ያለብንን ችግር ከግምት ያስገባ አይደለም ብለዋል።
የቤቱ ግብር ያው ቅርብ ጊዜ ከፈሉ ተብሎ አንደኛ አስቸኳይ መሆኑ፣ ሁለተኛ ነገር ደግሞ ከኑሮ ውድነት ጋር በጣም ተደራራቢ ነው። የኑሮ ውድነቱ በጣም ጨምሯል። ሁለተኛ የትምህርት ቤቱም ደግሞ ደብል ሆኗል። ስለዚህ ያ ተጨምሮ እንደገና ደግሞ የቤቱ ግብር ደግሞ ተጨማሪ ሲሆን በጣም ከጥም በላይ ነው።
ሰሜ እንዳይጠቀስ ያሉን ሌላው አስተያየት ሰጪ የቤት ግብር መጠን ጭማሪው የኑሮ ውድነትን ያባብሳል ብለዋል።
መንግስት እንደዚህ አይነት ግብሮችን ወቅቱን ባልጠበቀ ሰዓት ማምጣቱን እጅግ ከፍተኛ የተባባሰ የኑሮ ውድነት እንዲመጣ አድርጎብናል። እኛ ላይ ለምሳሌ የተተመነብን የግብር መጠን 4200 ብር አካባቢ ነው። ይሄ ማለት ስታስበው እንግዲህ አሁን ካለው የኑሮ ውድነት አንጻር እጅግ በጣም ከባድ ነው። ልጆች ያሳደግ እንደምታዩ ያንድ ቲማቲም ዋጋ 90 ብር 100 ብር በገባበት ጊዜ፣ ሽንኩር 70 እና 80 ብር በገባበት ጊዜ ተጨማሪ ሌላ ደግሞ ወጪ በአራት ሺህ ምናምን ብር በየስድስት ወሩ ምናምን መክፈል እጅግ ከባድ ነው።
በጉዳዩ ላይ በቅርቡ ለኢትዮጵያ ቴሌቪዥን ማብራሪያ የሰጡት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ውሳኔው የኑሮ ውድነትን ያባብሳል ብዬ አላምንም በማለት ተከላክለዋል። ከንቲባዋ የከተማዋ አስተዳደር የህብረተሰቡን ኑሮ ለማረጋጋት በተለያዩ ዘርፎች እስከ 7 ቢሊዮን ብር የሚደርስ ድጎማ እንደሚያደርግ ተናግረው የቤት ግብር ተመን ማሻሻያው የተደረገውም ከዚህ በፊት ግብር የማይከፍሉትን ነዋሪዎች ወደ ግብር ስርዓቱ ለማስገባትና ፍትሃዊ የሀብት ስርጭት ለመፍጠር እንደሆነ አመልክተዋል። አሁን የተደረገውን የቤት ግብር መጠን ጭማሪ የሚተቹት የህግ ባለሙያ አቶ ዮሐንስ ወልደ ገብርኤል በበኩላቸው የከተማዋ አስተዳደር ይህን ማድረግ የሚችለው ከ45 ዓመት በፊት የወጣውን አዋጅና ደንብ በማሻሻል ቢሆንም ይህንን ግን አላደረገም ብለዋል።
አሁን በስራ ላይ ያሉ እስካሁን ያልተሻሩ አዋጅ ቁጥር 80/1968 እና ደንብ ቁጥር 36/1968 የሚባሉ የመሬት ኪራይንና የህንፃ ግብርን በተመለከተ የወጡ ህጎች አሉ። በደርግ ጊዜ እነኚህ ድንጋጌዎች የከተማ አስተዳደር የሚለው አልተሻሻሉም ነው፣ እኛ ግን አሻሽሎ ተግባራዊ አድርጓቸዋል። አሁን የተመለከትኩት የገቢዎች ቢሮ ግብሩን እንዲሰበስብ የታዘዘው ከአዲስ አበባ ከተማ አስተዳደር ፋይናንስ ቢሮ በወጣ ደብዳቤ መሰረት ነው። በሀገራችን የህግ ስርዓት የግብር መሰረቱ፣ የግብር ምንጩ፣ የግብር መጣኔው እና የግብር አወሳሰሉ በነጋሪ ጋዜጣ በወጣ ህግ እንጂ በቢሮ ቀላጤ ወይም በቢሮ ደብዳቤ ይፈጸማል የሚል ስርዓት የለም። ላለፉት 60-70 ዓመታት የነበረው የህግ ስርዓቱ የሚያዘው ጭማሪው፣ ቅናሹ፣ ማስተካከያውም፣ አጣጣሉም፣ አሰባሰቡም፣ አወሳሰሉም በኢትዮጵያ ህግ በነጋሪ ጋዜጣ ታትሞ በወጣ ህግ መሰረት ነው የሚደረገው።
አዋጅ ቁጥር 80/1968 እና ደንብ ቁጥር 36/1968 መሻሻል የሚገባቸው ከቤት ማከራየት ጋር ተያይዞ በደርግ ዘመን በስራ ላይ የነበረው ፖሊሲ በኢህአዴግ ዘመን በመቀየሩ ጭምር እንደሆነ አቶ ዮሐንስ ይገልጻሉ።
በደርግ ጊዜ እንደሚታወቀው መንግስትና ቀበሌ ነበረ ቤት የሚያከራየው። የደርግ አዋጅ ከልክሎታል ማንም ሰው ቤት እንዳያከራይ። ለዚህም ነው ትርፍ ቤት ያለውና ኪራይ ቀመስ የሆኑ አንዳቸውን ቤቶች በሙሉ እንዲወረሱ አደረገ ደርግ። ያ ህግ አሁንም አልተሻረም። ኢህአዴግ ከመጣ ጊዜ ጀምሮ የፖሊሲ ለውጥ መጥቷል። ሰው የአዲስ አበባ አስተዳደር ማድረግ የነበረበት መጀመሪያ ይህን የደርግ የቤት ኪራይ ቀበሌና መንግስት ብቻ ነው የሚያከራኘው የሚለው ነገር መቀየር አለበት። በዚህ በአዲሱ የኢኮኖሚ ፖሊሲ መሰረት የህግ ማዕቀፍ ተሰጥቶት በፖሊሲ በተደገፈ መልኩ ቤት እያከራየ የሚሰበሰበውን ኪራይ መሰረት ተደርጎ ለህንፃ ግብር መደረግ ነበረበት። ይሄን አልተደረገም። ይሄ ነው በቃ ዋናው ጭብጡ።
ስለዚህ የህግ መሰረት የለውም ነው ባጭሩ።
ይሄ በግሌ በመረመርኩት መሰረት የህግ መሰረት የለውም እንደ ህግ ሙያተኛ።
ከንቲባ አዳነች አቤቤ በአንጻሩ የቤት ግብር መጠኑን ለማሻሻል ብለን ያሻሻልነው ደንብ የለም ካሉ በኋላ ከ45 ዓመት በፊት የወጣው ደንብ አጠቃላይ የክፍያ መጠኑን በየጊዜው ማሻሻል እንደሚቻል ያስቀምጣል ብለዋል። ይህን መነሻ በማድረግም የቤት ግብር መጠኑ መሻሻሉን የጠቀሱት ከንቲባዋ አሁን ያለው የኢኮኖሚና የንግድ እንቅስቃሴ እንዲሁም የኑሮና የገቢ ሁኔታም ታሳቢ መደረጉን አመልክቷል። ከንቲባዋ ስለ ማሻሻያው አፈጻጸም ሲናገሩም ከተሰላው የቤት ግብር መጠን የመኖሪያ ቤቶች 50 ከመቶውን፣ የንግድ ቤቶች ደግሞ 75 ከመቶውን ብቻ እንዲከፍሉ መደረጉን አስረድተዋል። ለአሜሪካ ድምፅ አስተያየት የሰጡ ነዋሪዎች ግን ይህ ውሳኔ ህብረተሰቡን ለችግር ዳርጎታል ሲሉ ቅሬታቸውን አሰምተዋል። ስማቸው እንዳይጠቀስ የጠየቁን አስተያየት ሰጪ ይህን ብለዋል።
ህብረተሰቡ እኮ አሁን ይህንን መቋቋም ከብዶት በየቦታው እኮ የወለዱ ህጻን የያዙ እናቶች ጤነኛ ኖርማል ልብስ የለበሱ የምታያቸው ቸግሯቸው እኮ ሲለምኑ ታያለ። ይህ እንግዲህ ካለው የኑሮ ውድነት ነው እና መንግስት ይህንን ተጣጣሚነት ማይቶ በዝቅ ባለ ነገር ማድረግ ይገባዋል ብዬ ነው የምወስደው።
አቶ ደመላሽ አበራም ይህን ሀሳብ ይጋሩታል።
መንግስትም የሚያደርገው ነገር ትንሽ ድጎማ ማርጎ ነዳጁንም ምንም ያንዳ ነገር ድጎማ ማርጎ ቀለል ማረክ ሲችል አሁን ሁሉ ነገር ተሶታል። ግብሩ መጣል ደግሞ ተጨማሪ እንደገና ደግሞ ያው ተህዝቡ ህብረተሰቡ ደግሞ ሁለት ሶስት ልጅ ያለው አለ። በጣም ካቅም በላይ ነው። ወደ ውጪ ወደ ጎዳና ለሚወጣው ህብረተሰብ እየበዛ ነው። በየሜዳ ለሚያድረው በጣም ደሃው ከሚበላውና የሚቀምሰው አጥቷል። እንግዲህ ያው ህዝቡ ወደ መንግስት ነው መጮህ ያለበት ብዬ አስባለሁ።
ከንቲባ አዳነች አቤቤ በመንግስታዊው የቴሌቪዥን ጣቢያ በሰጡት ማብራሪያ በዝቅተኛ የኑሮ ደረጃ ላይ የሚገኙ የህብረተሰብ ክፍሎች ከቤት ግብር ነጻ ይደረጉበት አለያም ከሚያገኙት ዝቅተኛ ገቢ ጋራ የሚመጣጠን ዝቅተኛ የቤት ግብር እንዲከፍሉ የሚያደርግ ስርዓት ለመዘርጋት እየሰራን ነው ብለዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
በቀጣይ ደግሞ የምናልፈው ወደ ሩሲያ ነው። የፑቲን የፍርድ ጉዳይ መርማሪዎች የሩሲያ የጦር ወንጀልን መመርመር ጀምረዋል። እንደ አውሮፓውያኑ የዘመን አቆጣጠር በ2022 ዓ ም በዩክሬን ላይ የተፈጸመውን ወረራ ተከትሎ ኪየቭና ምዕራባውያን አጋሮቿ የሩሲያ መሪዎች የፈጸሙትን መጠነ ሰፊ ወታደራዊ ወንጀል የሚመረምር ማዕከል በሄግ አቋቁመዋል። የሄነሪ ሪጅዌልን ዘገባ አሉላ ከበደ እንደሚከተል ያቀርበዋል።
በዩክሬን የተፈጸመው የኃይል ጥቃት ወንጀል ክትትል ዓለም አቀፍ ማዕከል የሚል ስያሜ የተሰጠውና በሄግ የተቋቋመው አዲስ ተቋም የሩሲያ አመራር ያቺን አገር ለመውረር ባደረገው የውሳኔ ሂደት ዙሪያ ማስረጃዎችን ያሰባስባል።
Today we gather here on occasion of a truly historic moment.
እንደ እውነቱ ዛሬ እዚህ የተሰበሰብነው የሰለጠነው ዓለም ድምጹን ማሰማት ብቻ ሳይሆን የተጠያቂነትን ወሳኝነት በማረጋገጥ ተጨባጭ የተግባር እርምጃ በሚወስድበት ታሪካዊ ወቅት ላይ ነው።
ከዩክሬን ከአውሮፓ ህብረትና ከዩናይትድ ስቴትስ የተውጣጡ አቃቢያነ ህጎች ሩሲያ የምትጠየቅበትን ወንጀል ክስ በቅጡ በማደራጀት ላይ ናቸው። ማዕከሉም ይህን የጥቃት ወንጀል የሚል ስያሜ የተሰጠው ወንጀል አይነት ከማይመለከተው ነገር ግን የጦር ወንጀሎችንና በሰብና ላይ የሚፈጸሙ ወንጀሎችን እያየካለው ዓለም አቀፉ የወንጀል ችሎት ጋርም አብሮ ይሰራል።
That issue, aggression, the decision to wage an illegal war.
ያ ነው ጉዳዩ። ጠባጫሪነትና ህገወጥ ጦርነት ለማካሄድ መወሰን ከዓለም አቀፉ የወንጀለኞች ችሎት ስልጣን ውጪ ነው።
ይህ የጥቃት ወይም መጠነ ሰፊ ወታደራዊ ወንጀልም በሁለተኛው ዓለም ጦርነት ማብቂያ ላይ በኑረምበርግ ከነበረው የፍትህ ሂደትና በናዚ መሪዎች ላይ ከተመሰረተው የክስ ሂደት ይነሳል። በዚያን ጊዜም በሰላም ላይ የሚፈጸሙ ወንጀሎች ይባል ነበር። በአሁን ወቅት ይህን መሰል ወንጀል የመመልከት ስልጣን ያለው ፍርድ ቤት የለም። ይሁንና የሩሲያውን ፕሬዝዳንት ቭላድሚር ፑቲንን ጨምሮ በዩክሬን ላይ ወረራ የፈጸሙ ወገኖች ለፈጸሙት መጠነ ሰፊ የጥቃት ወንጀል ተጠያቂ መደረጋቸው በጣም አስፈላጊ ነገር ነው ይላሉ ሳንድስ።
Why? Because it's the only crime that's a leadership crime. It's the only one.
ለምን? ምክንያቱም ብቸኛው ወንጀል የአመራር ወንጀል ነው። ያ ብቻ በመሆኑም ነው በቀጥታ ወደ ትልቁ የኃላፊነት እርከን መሄድ ያለብህ። በሁለተኛ ደረጃ የሁሉም መጀመሪያ ወንጀሉ ስለሆነ የተቀረውን በሙሉ ያስከተለውም እርሱ ነው። ጦርነት ባይኖር ኖሮም ስለ ጦር ወንጀሎችና በሰው ልጆች ላይ ስለሚፈጸሙ ወንጀሎች ባላወራን ነበር።
ሩሲያና አጋሮቿ እንደ ኑረምበርግ ያለ ዓለም አቀፍ ችሎት እንዳይቋቋም መቃወማቸው አይቀርም የሚል ግምት አሳድረዋል።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ ከሚገኘው ስቱዲዮአችን የሚተላለፍላችሁ የማክሰኞ ምሽት መሰናዶ ነው በመከታተል ላይ የምትገኙት። የመጀመሪያው ክፍል አለቀ። ወደ ሁለተኛው መሰናዶአችን ነው የምንሻገረው። ንግድና ምጣኔ ሀብት ቀድሞ የሚመጣው ዘገባ ነው። አምስት አመታት በኋላ ለመጀመሪያ ጊዜ በወጣው የመሬት ሊዝ ጨረታ በአንድ ካሬ ብር 20,000 እስከ ብር 414,000 እንደተሸጠ የከተማ አስተዳደሩ የመሬት ልማትና አስተዳደር ቢሮ ይፋ አድርጓል። የባንክ ባለሙያውና የቀድሞው ፖለቲከኛ ሙሼ ሰሙ በጨረታው የታየው የተጋነነ ዋጋ ኢኮኖሚያዊ ምክንያት እንደሌለውና ሂደቱ በሽያጭና ግዢ አቅርቦት ላይ መካከል ያለውን ኢኮኖሚያዊ ግንኙነት እንደሚያዛባውም አስታውቀዋል። በአንጻሩ መንግስት ከጊዜያዊ ይልቅ ዘለቄታዊ ጥቅምን በሚያመጡ ጉዳዮች ላይ ሊያተኩር ይገባል ሲሉም መክረዋል። በሌላ በኩል በጨረታው በአንድ ካሬ እስከ 695,000 ብር ድረስ ዋጋ ቀርቦ እንደነበረ የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ የለማ መሬት ማስተላለፍና ሊዝ ክትትል ኃላፊ አቶ ተስፋዬ ጥላሁን ገልጸዋል። በዚህም አስተዳደሩ በአንዴ መክፈል ለሚችሉ ቅድሚያ በመስጠት 414,000 ብር ያቀረቡ እንዲያሸንፉ ማድረጉንም አስታውቀዋል። በጉዳዩ ላይ ዘገባ ያጠናቀረው አስማማው አየነው ለዛሬ የንግድና ምጣኔ ሀብት ዘገባ አድርጎ ይዞታል። ወደሱ ነው የምናልፈው።
የአዲስ አበባ ከተማ አስተዳደር ከአምስት ዓመት በኋላ ለመጀመሪያ ጊዜ ግንቦት 9 ቀን 2015 ዓ.ም የመሬት ሊዝ ጨረታ ማስታወቂያ አውጥቷል። በጨረታው አጠቃላይ ስፋታቸው 143,000 ካሬ ሜትር ወይም 14.3 ሄክታር የሆኑ 298 ቦታዎችን በሊዝ አቅርቦ ነበር። ለጨረታ የቀረቡት ይዞታዎች መነሻ ዋጋም ከፍተኛው 2213 ብር እንደሆነ የከተማ አስተዳደሩ የመሬት ልማትና አስተዳደር ቢሮ መረጃ ያሳያል። ከሰሞኑ ይፋ በተደረገው የጨረታ ውጤትም ከተጫረቱት ቦታዎች መካከል በአራዳ ክፍለ ከተማ ለአንድ ካሬ ሜትር ቦታ 414,000 ብር ከፍተኛ የሊዝ ዋጋ እንደቀረበ የከተማ አስተዳደሩ አስታውቋል። ይህም በኢትዮጵያ የሊዝ ጨረታ ከፍተኛ ሆኖ ተመዝግቧል። በከፍተኛ ሁኔታ ጨረታውን ያሸነፉት ግለሰብም ለ410 ካሬ ባዶ ቦታ 169,740,000 ብር ይከፍላሉ። ዮናስ ሲመኑ የጨረታውን ሰነድ ገዝቶ ለመሳተፍ ቢፈልግም በነበረው ሰልፍ ምክንያት ሳይሳካለት እንደቀረ ይናገራል።
በጣም ረጅም ጊዜ ስንጠብቀው የነበረ ድል ነው የሊዝ ጨረታ መውጣቱ። ብዙ ጓደኞቼ፣ ቤተሰቦቼ ምናምን ተሰባስበን በደንብ አስበንበት ነበረ የሚጫረት የነበረው። ነገር ግን እዛ በምንሄድ ሰዓት እጅግ በጣም ብዙ ሰው ነበር ተሳታፊ የነበረው እና እንደገና ደግሞ አንድ ቦታ ነበረ ሰነድ የሚሸጠው። እሱ ሰነዱን ለመግዛት 11 ሰዓት 10 ሰዓት ሰዎች ተሰልፈው ከቀኑ 10 ሰዓት ምናምን የማይደርሳቸው እንዳሉ ምናምን ስለምንሰማ ለመጨረስ የነበረን ፍላጎት ሞቷል ማለት ነው። ሁለተኛ ደግሞ የሚከፈልበት ክፍያ ጊዜው በጣም አጥሯል። አሁን ለአምስት ዓመት ለ30 ለ40 ዓመት ነበረ እሱ በቃ በጣም ፍላጎታችንን ገሎታል። ኦልሞስት አሁን ጨረታ ሰዎች ራሱ ያቀረቡበት ዋጋ ኦልሞስት መሬት ላይ ያለው በቃ ምንም ሳትጫረት ሂደት ብለምትገዛው አይነት ዋጋ ነው ያቀረቡት።
በኢትዮጵያ ፖለቲካ በነበራቸው ተሳትፎና በማህበራዊ ትስስር ገጻቸው ወቅታዊ የሀገሪቱን ኢኮኖሚያዊ ሁኔታዎች በተመለከተ በሚያጋሯቸው ጽሁፎች የሚታወቁት ከፍተኛ የባንክ ባለሙያ የሆኑት አቶ ሙሼ ሰሙ መንግስት ለረጅም ጊዜ የመሬት አቅርቦትን አቅቦ በመቆየቱ ፍላጎቱን ከፍተኛ እንዳደረገው ይገልጻሉ። ይህ ደግሞ ውጥረቱን አባብሶ የመሬት ዋጋ እንዲንር እንዳደረገውም ያስረዳሉ።
አንድ መሬት 400,000 በካሬ ሜትር ገዝተው እዛ ላይ ግንባታ ከሄደ መልሰ ልትሸጠው ኢኮኖሚክ ቫልዩ የለው። ስለዚህ ምንድን ነው ማለት ነው? ይህንን መሬት የሚገዙ ሰዎች ከሁለት መንገድ ሊመጡ ይችላል። አንደኛው ይሄ ገንዘብ ወደ ህጋዊ መስመር እንዲገባ የሚፈልጉ ሰዎች ሊሆኑ ይችላሉ። ሁለተኛ ይህንን መሬት በመግዛት ወደፊት ብር የበለጠ እየወደቀ ስለሚመጣ እንደ ንብረት መያዙ ገንዘቡን ከመያዙ የተሻለ አማራጭ ነው ብሎ ስለሚያምኑ ሊሆን ይችላል። እንግዲህ ይሄ ራሽናላይዝ ላረገው ስሞክር ነው። ግን በየትኛውም የኢኮኖሚ መስፈርት ወስደህ ብትመዝነው ለራስህም መኖሪያ ቤት ስለመስራት ፈልገህም ቢሆን ከዛ በጣም በወረደ ዋጋ ቤትም መሬትም መግዛት እየቻልክ ወይንም ደግሞ እንደ አንድ የቢዝነስ ኦፖርቹኒቲ እዛ ቦታ ላይ መሬት ላይ ገንብተህ ለመሸጥም ቢሆን የሚያዋጣ ነገር አይደለም። ስለዚህ ይህንን መሬት በዚህ ደረጃ የገዙትን ግለሰቦች ፍላጎት በጣም ቀረብ ብሎ በቅጡ መመርመር ያስፈልጋል ማለት ነው። የገንዘቡ ምንጭ ምንድን ነው? ይህንን ለማድረግ ያስገድዳቸው ነባራዊ ሁኔታ ምንድን ነው? ካለው የመሬት ዋጋ በነጻ ገበያ ስርዓት በሚካሄደው የመሬት ሽያጭና ግዢ ሂደት ካለው ዋጋ በላይ ለመክፈል ለምን ፈለጉ የሚለውን ነገር መመርመር ያስፈልጋል።
የከተማ አስተዳደሩ የመሬት ልማት አስተዳደር ቢሮ በተካሄደው የመጀመሪያ ዙር የመሬት ሊዝ ጨረታ በአጠቃላይ 297 ያህል ቦታዎችን ለጨረታ አቅርቧል። ከነዚህም መካከል አራት ቦታዎች ለጨረታ ብቁ ባለመሆናቸው እንዲሁም ሌሎች ስድስት ቦታዎችን ደግሞ በቂ ተጫራቾች ባለመገኘታቸው ሰርዟቸዋል። ከዚህ ውጭ የቀሩትን 13 ሄክታር ገደማ ስፋት ባላቸው 287 ቦታዎች ላይ ባካሄደው ጨረታም 12.2 ቢሊዮን ብር ገቢ እንዳገኘ ገልጿል። በጉዳዩ ላይ የአሜሪካ ድምጽ ያናገራቸው የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ የለማ መሬት ማስተላለፍና ሊዝ ክትትል ኃላፊ አቶ ተስፋዬ ጥላሁን የመሬት ሊዝ ጨረታው ውጤት ታዛቢዎችና ተሳታፊዎች ባሉበት ይፋ እንደተደረገ ገልጸዋል። በጨረታው በካሬ እስከ 695,000 ብር ድረስ ዋጋ ቀርቦ እንደነበረ ኃላፊው አንስተዋል። የከተማ አስተዳደሩም ክፍያውን በአንድ ጊዜ መክፈል ለቻሉ ቅድሚያ በመስጠት 414,000 ብር ያቀረቡ ተወዳዳሪ እንዲያሸንፉ ማድረጉንም አስታውቋል። ይህም የቀረበው የሊዝ ጨረታ ዋጋ በነጻ ገበያ የመጣ እንጂ የከተማ አስተዳደሩ ከፍተኛ ገንዘብ ለመሰብሰብ በሚል አለመተመኑ እንደሚያረጋግጥ በመጥቀስ ከዋጋው መናር ጋር በተያያዘ የሚሰነዘረውን ወቀሳ ተገቢነት እንደሌለው ተናግረዋል።
አንድ ፕሎት ላይ 695,000 ብር አንድ ተወዳዳሪ አቀርቧል። እንደዚሁም ደግሞ 500,000 የሚያቀርቡ አሉ። በዛ ፕሎት ላይ 400,000 የሚያቀርቡ አሉ። ይሄ በፐርሰንት ቫልዩ የተሰጠው አንደኛ ለሚያቀርቡት ዋጋ 50%፣ ሁለተኛ ደግሞ ለሚከፍሉት ቅድመ ክፍያ ደግሞ 50% ውድድር ሆኖ ቀርቧል ማለት ነው። ስለዚህ ያ 400,000ን ከፍላለሁ ያለው 100% ክፍያ አባንዴ ፈጽማለሁ ስላለ እና ያኛው ደግሞ 695,000ን የከፈለው ደግሞ 40% ቅድመ ክፍያ ከፍላለሁ ስላለ በአንደኛው ቢበልጥም በአንደኛው ደግሞ ሙሉ በሙሉ ስለተበለጠ ያው ፐርሰንቱ በዛ መልኩ ወደ ላይ እንዳይሄድ አርጎታል። ይሄ ባይ ዘ ወይ አንደኛ የመሬት ዋጋ ግሽበትንም ተከላክሎልናል። ከተማ አስተዳደሩ ይሄ እንደ ወቀሳ ሊቀርብበት የሚችለው እሱ ለዋጋ ቫልዩ ቢሰጥ ኖሮ ነው። ከተማ አስተዳደሩ የበለጠ ዋጋ ላቀረበ ሰው አይደለም ቅድሚያ ይሰጠው። ለበለጠ ዋጋ ለሰጠ ሰው ቅድሚያ ቢሰጥ 695,000 ብር የከፈለ ሰው ያለ 401,000 ብር የከፈለ ሰው አሸናፊ አይሆንም ነበር። በዚህ ድርድር ላይ ደግሞ 500,000 የከፈሉ ሰዎች ነበሩ። ስለዚህ የተለያዩ ሰዎች ይሄ ውድድር ስለሆነና ቦታውን ከመፈለግ ጋር ተያይዞ ሌላም ምክንያቶች ሊኖረው ይችላል። ያው ተወዳዳሪ ሲወዳደር የራሱ የሆነ ነገር ስለሚያስቀምጥ በዛ መልኩ ነው። አይደለም በአዲስ አበባ ውስጥ እንደ ሀገሪቷም የተለያየ መሬት ላይ ያለ ላንድ ቫልዩ ይሄ ትራንዛክሽን በገበያ ውስጥ ያለ ስላለ ያንን ተንተርሶ ነው ሰው የሚከፍለው እና ክፍያ ያ እንግዲህ ውድድሩ ያመጣው ነው የሚል ነው እኛ እንደ ራሳችን የወሰድነው።
በመንግስት የመሬት ሊዝ ጨረታዎች ላይ ገዢዎች የሚያቀርቧቸው የተጋነኑ ዋጋዎች ሌሎች ግለሰቦችም በተመሳሳይ ሽያጮች ላይ ዋጋን ይጨምሩ በመግፋፋት በሽያጭና ግዢ አቅርቦት መካከል ያለውን ኢኮኖሚያዊ ግንኙነት እንደሚያዛባ አቶ ሙሼ ሰሙ ያስረዳሉ።
መንግስት ያገኘው ገንዘብ ይህንን አመት ያኖረው ይሆናል እንጂ እድሜ ልክ የበጀት ግብአት ይሆናል። መንግስት ከጊዜያዊ ነገሮች ልክ ዘለቄታ ጉዳት በሚያስከትሉ ወይም ዘለቄታ ጥቅም በሚያመጡ ነገሮች ላይ ነው ማተኮር ያለብን። ይሄ ነው ማለት ነው። ስለዚህ ይህንን ነገር መቀበሉ እንዳለ ሆኖ ህጋዊ ስርዓቱ ምን ይላል? ጨረታ ከወጣ በኋላ ይህን ጨረታ መሰረዝ ይችላል ወይ? የሚያቀርበው ምክንያት በፍርድ ቤት ያዋጣው ላይ ያዋጣውም ከኔ እውቀት ውጪ ነው። ግን እንዳልኩ አንድ ሀገር የምትመራበት ስርዓት በነጻ የገበያ ስርዓት ቢሆንም ከነጻ ገበያ ስርዓት ቢወጣ የሚመስሉ ነገሮችን በአግባቡ መፈተሽ ዘለቄታ የጥቅምና ጉዳታቸውን ማየት አለበት። ባይነኝ ጥቂቶች የመግዛት አቅም ስላላቸው በፈለጉት ዋጋ ገዝተው ነገ ሰው ሊገዛው በማይችል ዋጋ እንዲሸጡ እድል መስጠት ያለበት አይመስለኝም።
በጨረታው ከፍተኛ ገንዘብ በማቅረብ ያሸነፉ ግለሰቦችን የገንዘብ ምንጭ ህጋዊነትን ለማጣራት ሙከራ እንደተደረገም ኃላፊው አቶ ስፋይ ጥላውን ገልጸዋል።
ይህንን ዋጋ መንግስት ለመቆጣጠር የሄደበት የራሱ መንገዶች አሉ። አንደኛ አንድ ሰው አሸናፊ ነኝ ስላለ ብቻ አይደለም የሚወስደው፣ ትራንዛክሽኑ ይታያል። የባንክ ትራንዛክሽን እንደ አንድ መስፈርት ሆኖ ነው የሚቀርበው። ምንድን ነው የሚያንቀሳቀሰው? ይህንን መስራት ይችላል ወይስ አይችልም? ወይስ ደግሞ ከጀርባው የተለያዩ ነገሮች ሊኖሩት ይችላሉ ወይ የሚሉ የተለያዩ ጥናቶችን እርግጥ እንደ መሬት እንደኛ ተቋም የሚሰራ ባይሆንም መንግስት የራሱ ይሄንን የሚከታተል አካል ቢኖረውም ግን እኛ እንደ መሬት አስተዳደር ብቻ ሳይሆን እንደ ከተማ አስተዳደርም ቅድም መነሻዬ ላይ እንዳልኩት ግሽበቶችን ለመከታተል የከተማው ካቢኔ መጀመሪያውኑ ውሳኔ ሲወስን ዋጋ ላይ ብቻ አይደለም ተንተርሶ እንትን ያለው። እንግዲህ ይህንን የሚከታተሉ ደግሞ መንግስት የተለያየ ተቋማት አለው። በተለያየ ተቋማት ደግሞ የሚጣሩ ነገሮች ሊኖሩ ይችሉ ይሆናል። ለእኛ ግን ጤናማ ነው የሚል ነው ያየ ነው። ለምን ትራንዛክሽኖቹን አይተናል። ድንገት የመጡ ብሮች እንዳልሆኑም አውቀናል እና አብዛኛውም አረጋግጠናል። እንኳን ባይሆን የተወሰነ ያወቅናቸው ነገሮች ስላሉ እሱ ነው ይሄንን ያመጣው የሚል ሀሳብ ለመጨመር ነው።
የመሬት ሊዝ ጨረታ ሰነዱን ለማግኘት ያልሳካላቸው አቶ ዮናስ ይመኑ አሁን ያለው ሁኔታ ግን በየጊዜው እየተጋነን የመጣው የቤትና የመሬት ዋጋ መናር መኖሪያ አልባ እንዳልሆን ከሚል ስጋታቸው ጋር እንዲኖሩ እንደፈረደባቸው ገልጸውልናል።
ተስፋችን ምንድነው? መንግስት ምናልባት ፖሊሲን ቀይሮ የክፍያውን ሁኔታ የሚያሻሽለው ከሆነ ፕላስ ደግሞ በተደጋጋሚ ሊዝ ጨረታ የሚያወጣ ከሆነ የሰዎቹ ፍላጎት የመግዛት ፍላጎት ትንሽ ሊስተካከል ይችላል። ያኔ ዋጋውን ትንሽ ሊረጋጋ ይችላል እና እሱ ነው ተስፋችን እንጂ እንደዛ ካልሆነ ቤቱን ቦታም የማግኘት ድላችን እጅግ በጣም የሚል
ላለፉት አምስት ዓመታት የሊዝ ጨረታ ተቋርጦ የቆየው ከመሬት ጋር የተያዙ የህግ ተደራሽነትና ፍትሐዊነት ችግሮችን ለማስተካከል ጊዜ በመውሰዱ መሆኑ የጠቀሱት ኃላፊው አቶ ስፋዬ ከዚህ በኋላ በአመት ሁለት ጊዜ የሚወጣበትን ሁኔታ ለማመቻቸት እየተሰራ መሆኑን አመልክቷል። ስለ ጨረታ ሰነድ ሽያጭ አሰራር የሚነሱ ቅሬታዎችን ለመፍታትም በቴክኖሎጂ የታገዘ እንዲሆን ጥረት እንደሚደረግ ኃላፊው አስታውቀዋል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
የማክሰኞው ምሽት ሰኔ 27 2015 ዓ.ም ምረት መሰናዷችን ይቀጥላል። አብራችሁን ስለሆናችሁ አብዝተን እናመሰግናለን። ዝግጅቶቻችንን በቪአምሃሪክ የፌስቡክ ገጽ ላይ እንዲሁም ደግሞ voamharic.com ላይ ድረገጻችን ላይ በመግባት እንድትከታተሉ እንጋብዛለን። የዕለቱ የንግድና ምጣኔ ሀብት ዘገባ ተጠናቀቀ። አሁን ደግሞ የምናልፈው የዩናይትድ ስቴትስ የነጻነት ቀንን በማስመልከት ወደ ተጠናቀረ ዘገባ ነው። በዛሬው ዕለት በመላው ዩናይትድ ስቴትስ የነጻነት ቀን በሙዚቃ፣ በሰልፍ ትዕይንቶች፣ በርግጥም ለበዓሉ ድምቀት በሚሰጡ ርችቶች እየተከበረ ይገኛል። የአሜሪካ ድምጹ ጄሰን ጋድማን ያጠናቀረው አጠር ያለ ዘገባ ይዘናል። ስለ በዓሉ ታሪክ ከሴንት ሉዊስ ሚዙሪ በአሶሺየትድ ፕሬስ የተጠናቀረውን ዘገባ ቆንጅት ታዬ እንደሚከተለው አጣምራ ታቀርበዋለች።
ቨርጂኒያ አርሊንግተን ከተማ የሚገኘው የቴሌቪዥን ጣቢያ ፐብሊክ ብሮድካስቲንግ ሰርቪስ PBS 43ኛውን ዓመታዊ ካፒቶል ፎርዝ የተሰኘውን የነጻነት ቀን ክብረ በዓል ዝግጅቱን ዛሬ ማታ ያቀርባል። ተዋናይና የቴሌቪዥን ዝግጅት አቅራቢው አልፎንሶ ሪቤሮ የዓመታዊ የነጻነት በዓሉ ዝግጅት አስተናጋጅ ነው።
I wanted to be involved because it really is an honor, right? It is a show that
በአመታዊው የበዓል ዝግጅቱ አስተናጋጅነት በመሳተፌ ክብር ይሰማኛል። ሀገራችን ዘንድሮ 247ኛ የልደት በዓሏ ነው። እኛ ደግሞ በዓሉን በዚህ የቴሌቪዥን ዝግጅት ስናከብር 43ኛ አመታችን ነው። ብዙ ግሩም የሆኑ አርቲስቶች ይሳተፋሉ። እጅግ ታዋቂ የሆኑ እነ ቤቢ ፌስ፣ ቦይስ ቱ ሜን፣ ሺካጎ ናሽናል ሲምፎኒ ኦርኬስትራ ወዘተ ይጫወታሉ። ከነሱ ጋር በአንድ መድረክ መገኘት መቻሌ በጣም ያስደስተኛል።
የፒቢኤስ ቴሌቪዥን ካፒቶል ፎርድ ዝግጅት ታዲያ በዓለም ዙሪያ ግዳጅ ላይ ለሚገኙ አሜሪካውያን ወታደሮች አሜሪካን ፎርስስ ኔትወርክ በተባለው የቴሌቪዥን ጣቢያ በኩል ይሰራጭላቸዋል። የዩናይትድ ስቴትስ የነጻነት ቀን 4th of July የአሜሪካን ታሪኳንና ባህሏን በደንብ አድርጎ የሚገልጽ በዓል ነው። የሰልፍ ትዕይንቱ ደጅ ስጋ እየተባበሱ ሰብሰብ ብሎ መመገቡ፣ ቀዝቃዛ ቢራ እየተጎነጩ መጫወቱ፣ በርግጥም ደግሞ ዋናው የዚህ በዓል ድምቀት ርችቱ። በርግጥም ርችቶች ደስ በሚያሰኝ ህብረ ቀለማት በዓሉን ያደምቁታል። ሆን እንጂ በየአመቱ በርችት አደጋ ከአስር ሺህ የሚበልጡ ሰዎች ለአጣዳፊ ህክምና በሚያበቃ ደረጃ ይጎዳሉ። ያም ሆኖ 247 ዓመታት ባስቆጠረው በዚህ የነጻነት በዓል ርችት ተለይቶ አያውቅም። የአሜሪካ የነጻነት በዓል መከበር እንዴት ጀመረ? እንዴትስ ርችት ዋናው የዚህ በዓል አካል ሆነ? በየአመቱ ልክ እንደ ዛሬው በአውሮፓ አቆጣጠር ሐምሌ ወይም ጁላይ 4 ቀን የሚከበረው የነጻነት በዓል ለአውሮፓውያን የዘመን አቆጣጠር በ18ኛው ክፍለ ዘመን መጨረሻ ለአሜሪካ አብዮትና ለተከተለው አብዮታዊ ጦርነት ድጋፋቸውን የሰጡት የ13ቱ የታላቋ ብሪታንያ ቅኝ ግዛቶች ተወካዮች ሐምሌ 4 1776 ዓመተ ምህረት በሙሉ ድምጽ ቅኝ ግዛትነት በቃም ብለው Declaration of Independence የተባለውን የነጻነት አዋጅ ሰነድ ያጸደቁበት ዕለት መታሰቢያ በዓል ነው። በኮንግረስ ቤተመጻሕፍት መረጃ መሰረት 13ቱ የቀድሞ የእንግሊዝ ቅኝ ግዛቶች የነጻነት አዋጅ ሰነዳቸውን ባጸደቁ በአመቱ ፔንሲልቬኒያ ፊላደልፊያ ከተማ ነዋሪ ሕዝብ በራሱ ተነሳስቶ አንደኛ ዓመት የነጻነት በዓል አከበረ። ይሁን እንጂ በተቀረው የአዲሲቱ ሀገር አካባቢ በዓሉ እንደ አውሮፓውያን የዘመን አቆጣጠር በ1812 ዓ ም ከተካሄደው ጦርነት በኋላ ድረስ የተለመደ አልነበረም። የነጻነት በዓሉን በርችት ማክበርስ እንዴት ተጀመረ? ሰማይሁን በርችት ማሸብረቅ የነጻነት በዓሉ መከበር ከጀመረበት ጊዜ አንስቶ የተለመደ እንደነበረ ነው የታሪክ መዛግብት የሚያሳዩት። ከአሜሪካ መስራች አባቶች አንዱ የሆኑት ጃን አዳምስ ይህ ይሆን ዘንድ ምኞታቸው እንደነበረም መዛግብቱ ያወሳሉ። ጃን አዳምስ ለባለቤታቸው ለአቢጌል ሐምሌ 3776 በጻፉላቸው ደብዳቤ ነጻነታችንን በዓል በሰልፍ በስፖርት ውድድር ጥይት እየተኮስን ደወል እየደወልን ችቦ እያበራን ዳር እስከ ዳር የሚታይ ርችት እየተኮስን አድመቀን ማክበር አለብን ብለዋቸዋል። የጁላይ 4 የነጻነት በዓልን አላከብርም ብሎ የሚያውቅ ፕሬዝዳንት ኖሮ ያውቃል? ፕሬዝዳንት ጆን አዳምስ በስተቀር ከመጀመሪያው የአሜሪካ ፕሬዝዳንት ከጆርጅ ዋሽንግተን አንስቶ እስከ ወቅቱ ፕሬዝዳንት ጆ ባይደን ድረስ የሀገሪቱ ፕሬዝዳንቶች በሙሉ ጁላይ 4 ቀን የነጻነት በዓልን አክብረዋል። ጃን አዳምስ ግን በዓሉ በድምቀት እንዲከበር ለባለቤታቸው በጻፉት ደብዳቤ ጠበቅ አድርገው ቢያሳስቡ በዓሉን በዚያ ዕለት ለማክበር ፈቃደኛ አልነበሩም። የነጻነት ቀናችን ጁላይ 2 እንጂ ጁላይ 4 አይደለም የሚል ጥብቅ አቋም ስለነበራቸው ነው። ዲክለሬሽን ኦፍ ኢንዲፔንደንስ የነጻነት አዋጁን ሰነድ ከሁለት ቀናት በኋላ ጁላይ 4 ቀን 1826 ላይ ያጸደቁት እንጂ 13ቱ ቅኝ ግዛቶች ተወካዮች ከታላቋ ብሪታንያ ነጻ መውጣትን የሚመለከተውን ውሳኔ ደግፈው ድምጽ የሰጡት ጁላይ 2 ቀን በመሆኑ የነጻነት ቀናችን እርሱ ነው የሚል አቋም ነበራቸው ጃን አዳምስ። ከዚህ አቋም ንቅንቅ ያላሉት አዳምስ ሁለተኛው የሀገሪቱ ፕሬዝዳንት ሆነው ባገለገሉባቸው አመታትም ጭምር የጁላይ 4 በዓል ዝግጅቶች ላይ እንዲገኙ ሲጋበዙ አይቀበሉም ነበር። አስገራሚው አጋጣሚ ታዲያ ጃን አዳምስና የነጻነት አዋጁን ሰነድ ከጻፉት የአሜሪካ መስራቾች ግንባር ቀደሙ ቶማስ ጄፈርሰን ሁለቱም ያረፉት የአሜሪካ ነጻነት አዋጅ ዲክለሬሽን ኦፍ ኢንዲፔንደንስ 50ኛ ዓመት መታሰቢያ ዕለት መሆኑ ነው። ያመቱ በዚህ ዕለት የአሜሪካን ሰማይ በሚያስገርም ህብረ ቀለም ወደሚያንቆጠቁጡት ርችቶች መለስ ስንል 2000 ዓመተ ምህረት ጠቅላላው የርችት ሽያጭ ገቢ 407 ሚሊዮን ዶላር የነበረ ሲሆን ባለፈው 2022 ደግሞ ወደ 2.3 ቢሊዮን ዶላር ከፍ ማለቱን የርችት ሥራ ባለሙያዎቹ ማህበር ያመለክታል። የርችት ሽያጭ ከመንግስቱ የሚያሻቀበው ታዲያ በኮቪድ-19 ምክንያት የአደባባይ ዝግጅቶች ክልክል በነበሩባቸው አመታት መሆኑን ነው ማህበሩ የሚገልጸው። በ2019 1 ቢሊዮን ዶላር የነበረው የርችት ሽያጭ ገቢ 2020 ማለት በአመቱ 1.9 ቢሊዮን ገብቶ እንደነበረም ያወሳል። ርችት ሲያዩትም ድምጹን ሲሰሙትም የማስፈንጠዙን ያህል ጥንቃቄ ካልተደረገ አደገኛ ነው። ስለ ርችት አያያዝና አተኳኮስ በስፋት ትምህርት ለመስጠት ቢሞከርም በየአመቱ በሺዎች የሚቆጠሩ አሜሪካውያን ለከባድ ጉዳት ይዳረጋሉ። ለፈው አመት 11 ሰዎች ህይወታቸውን ሲያጡ 10200 ሰዎች በሆስፒታል አስቸኳይ ህክምና ክፍል ተወስደው መታከም ነበረባቸው። በርችት ከሚጎዱት ሰዎች መካከል የሚበዙት ከ15 አመት በታች የሆኑ ታዳጊዎች እንደሆኑ ይነገራል። ህፃናት ላይ የቃጠለው ጉዳት የሚደርሰው በእጅ ተይዘው ተለኩሰው በሚበሩት ችቦዎች ሲሆን ከዚያ ይልቅ ለልጆች አደጋ የማያስከትሉ ጨለማ ውስጥ ደማቅ ብርሃን የሚፈጥሩ ሻማ መሰሎችን ሰጥቶ እንዲጫወቱ ማድረግ ነው የሚመከረው። ርችት ሲተኮስ ዝርግና ጠንካራ ነገር ላይ አድርጎ ከቤቶችና ከማናቸውም ለቃጠሎ ተጋላጭ ነገሮች አርቆ መተኮስ እንዳለበት ይመከራል። የሚለኩሰው ሰው ከአልኮል መጠጥ መራቅ አለበት። ድንገት ፍንዳታ ወይም እሳት ቢነሳ ውሃ በባልዲ ወይም በቧንቧ ማዘጋጀት መልካም እንደሆነ አዋቂዎቹ ይመክራሉ።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ መሰናዷችን ይቀጥላል። አሁን ደግሞ የምናልፈው ወደ እናንተ አስተያየት ነው። አመታዊው የኢትዮጵያውያን የስፖርት አውደ ትርኢት ወይም ፌስቲቫል በዳላስ በሰሜን አሜሪካ ኢትዮጵያውያን ስፖርት ፌዴሬሽን 40ኛ አመቱን እያከበረ እንደሚገኝ አስመልክተን በሰራ ነው ዘገባ ፌስቡክ ላይ ወዳገኘ ነው አስተያየት ነው የምናልፈው። ኩሪባቸው ሸዋረጋ እጅግ በጣም ያምርባቸዋል፣ ውብ ድንቅ ዝግጅት ነው፣ በርቱልን ስትል ቪዲዮ ስር አስተያየቷን ሰጥታለች። በሌላ በኩል ሚካኤል ኦሚናንት የተሰኙ ተመልካች ደግሞ ይሄ ሁሉ ህዝብ አሁን ሀገሩን ከወደደ ለምን ወደ ለምደሚቷ ኢትዮጵያ ተቀላችሁ አትገቡም ሲሉ ፈገግታ ወይም ደግሞ ሳቅ ከታከለበት ኢሞጂ ጋር አያይዘው አስተያየት የሰጡ ሲሆን ቀጥለውም እውነት ግን በጣም በዛችሁ ሲሉ በቃል አጋኖ ነው በማከል አስተያየታቸውን ሰጥተውናል። ማሮ ግዛቸው የተሰኙ አስተያየት ሰጪ 40 ዓመት ሙሉ የእግር ኳስ የመጫወት ልምድ ያለው ማህበረሰብ አንድም ተጫዋች ማፍራት አለመቻሉ ይሁን ግዜም ጥያቄ ነው ሲሉ ጥያቄ ያቀረባቸውን ነገር የተናገሩ ሲሆን በመቀጠልም በእንግሊዝ፣ በስፔን፣ በጀርመን፣ በፈረንሳይ ክለቦች መጫወት የሚችል ማግኘት ባይቻል ለአሜሪካና አረብ ሀገራት መጫወት የሚችሉ ማግኘት አለመቻል ግን ጥያቄ ያስነሳል ሲሉ ቁጭት የፈጠረባቸውን የኢትዮጵያ የእግር ኳስ ሁኔታን በተመለከተ አስተያየታቸውን አስፍረዋል። በሌላ ዘገባ ደግሞ ፈረንሳይ ውስጥ በፖሊስ ጥይት የተገደለው ታዳጊ ወጣት ቀብር ተፈጸመ የሚለው ዘገባችን ስር ተስፋዬ ሙልጌታ የተሰኙ አስተያየት ሰጪ አሳፋሪ ሲሉ ድርጊቱን ያወገዙት ሲሆን እንዲሁም ደግሞ ኑራሞ አባሜ የተሰኙ ደግሞ አሳዛኝ ሲሉ እንባ ከተሞላበት ኢሞጂ ጋር አያይዘው አስተያየታቸውን አድርሰውናል። ተመልካቾቻችን አስተያየቶቻችሁን ስለምታደርሱን አብዝተን እናመሰግናለን። አሁንም የቪኦኤ አማሪክ ፌስቡክ ገጽ ላይ እንዲሁም ደግሞ በድረገጻችን amharic.vn.com ላይ አስተያየት መስጠት ስር እየገባችሁ አስተያየታችሁን እንድትሰጡን እንዲሁም ደግሞ የስልክ ቁጥሮቻችሁን በመተው እኛ እንድንደውልላችሁ ልትጋብዙን ትችላላችሁ። ዝግጅታችንን እያገባደድን እንገኛለን። ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
አሜሪካውያን ዩናይትድ ስቴትስ የተመሰረተችበትን 247ኛ ዓመት ዛሬ ያከብራሉ ይላል የዛሬው ርዕሰ አንቀጽ ሀተታውን ሲጀምር። እንደ አውሮፓ አቆጣጠር ሐምሌ 4 ቀን 1776 የብሪታንያ ቅኝ የነበሩ 13 የሰሜን አሜሪካ ክፍለ ግዛቶች መንግስታትን ያስተዳድር የነበረው ምክር ቤት ንጻነትን የሚያውጀውን የመጨረሻ ቃል አጸደቀ። በዚህ ውሳኔ መሰረት የወደፊቶቹን 13 ክፍለ ግዛቶች ከብሪታንያ አገዛዝ ነጻ መሆናቸውን ለዓለም አወጁ ይላል ርዕሰ አንቀጹ። በመቀጠል ከብሪታንያው የዘውድ አገዛዝ ጋር የነበረውን ትስስር ለማቋረጥ የተደረሰበት ውሳኔ አመታት ሲሰራበት የነበረ ሲሆን ቅኝ ተገዢዎች ተዳድሩ በነበረበት መንገድ ይስማቸው የነበረው ምሬት ምን ያህል እየጨመረ መምጣቱን ያሳያል ያለው ርዕሰ አንቀጹ ጽሑፍ የብሪታንያ መንግስት ከጊዜ ወደ ጊዜ እነሱን ለረጅም ጊዜ ለመቆጣጠርና የእንግሊዝን ዘውድ ከፍተኛ ዕዳ እንዲከፍሉ የተጣለባቸውን ግብር አልፈቀዱትም ብለዋል። ጽሑፉ በመቀጠል የነጻነት አዋጁ እየጨመሩ የመጡ እነዚህን አስገዳጅ ሙከራዎች ለማስወገድ በቅኝ ተገዢዎች በተደረገው የረጅም ጊዜ ጥረት የመጣ ነው ካለ በኋላ የአሜሪካ አብዮታዊ ጦርነት በርግጥ የመጣው ቀደም ብሎ እንደ አውሮፓ አቆጣጠር በሚያዝያ 1775 ዓመተ ምህረት ነው በማለት አብራርቷል። ጦርነቱ እንደ አውሮፓ አቆጣጠር በ1782 በቅኝ ተገዢዎቹ የበላይነት ሲጠናቀቅ አዲሱ አገር በመጨረሻ የራሱን እድል በራሱ ለመወሰን የራሱን ትልም መንደፍ የራሱን መገልገያ ማምረት የተመረቱ ሸቀጦችን ወደ ውጭ መላክና ከውጭው ዓለም ጋር ንግድ ማካሄድ ጀምሯል ሲል ርዕሰ አንቀጹ ታትቷል። ከዚያ በኋላ ኢኮኖሚው ያደገ መጣ። በአዲስ ክፍለ ዘመን መጀመሪያው ላይ ዩናይትድ ስቴትስ ሰዎች አዲስ ህይወት የሚጀምሩበት ሀብት የሚያፈሩበትና የማንም ተገዢ የማይሆኑበት የተስፋዋ ምድር የመሆን ዝናን አገኘች ሲልም አተታው አመልክቷል። ፕሬዚደንት ጆ ባይደን አሜሪካ ሁልጊዜም በመሆን ሂደት ላይ ነች፣ ሁልጊዜም በመንቀሳቀስ ላይ ነች፣ ሁልጊዜም በስርዓት ራመዳለች ማለታቸውን ያተተው ጽሑፉ ፕሬዚደንቱ ቁልፉ ቃል ያ ነው ቁልፉ ሐሳብ በአገራችን ህይወት ውስጥ በእድገት ወደፊት መራመድ ተስፋዎችን መፍጠርና የቃል ኪዳኑን ተስፋ ማሟላት ነው የአሜሪካ ታሪክ ያ ነው ማለታቸውን አትተዋል። እያንዳንዱ ቀን ስለ ዲሞክራሲያችን ምንም ዋስትና የሌለን መሆኑን ያሳስበናል ያሉት ባይደን ስለ አናኗራችን ምንም ዋስትና የለንም ለሱ መታገል አለብን ልንከላከለው ይገባናል ይህን ለማደስና እንደገና እንዲያብብ ድምጽ በመስጠት አሜሪካ ወደፊት በድፍረትና በትልቅ እንድትራመድ የተደረገልንን ጥሪ መቀበል አለብን ማለታቸውን ርዕሰ አንቀጹ ጠቅሷል። ፕሬዚደንቱ በመጨረሻም ይህ ቀን ከረጅም ጊዜ በፊት አንድ ላይ ያሰባሰበንን አሁን ድረስ ያስተሳሰረንን የተሻለ ለማድረግ የምናደርገውን ጥረት ሁሉ ያስታውሰናል። ይህ እኛ አሜሪካውያን የሚለው በአሜሪካ ባዶ ሀረግ አይደለም። እኛ አሜሪካውያን የአሜሪካ ሐሳብ የነጻነት የፍትህና እኩልነት ከዘመናችን ክፍፍል በላይ ልቆ እንዲቆይ የሚቻለልን ሁሉንም ነገር እናደርጋለን። ያ የወደፊቱ ዓለማችንን እንደምታበራው ፀሐይ የሚያንጸባርቅ ይሆናል ማለታቸውን በመጥቀስ ርዕሰ አንቀጹ ሀተታውን ደምድመዋል።
ደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ተመልካቾቻችን መሰናዷችን ተፈጸመ። ደናጀሩ